የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ፣ ጽዮን ግርማ ነኝ። ለዛሬ ካጠናቀቅነው ሳምንት የመራረጥናቸውን ዝግጅቶች ይዤ አብሬያችሁ ቆያለሁ። ኢትዮጵያ ውስጥ ያለውን ያለመረጋጋት አጋጣሚ በመጠቀም ራሳቸውን በገንዘብ ማበልጸግ የሚፈልጉ ሰዎች በጦር መሳሪያ ንግድ ላይ ተሰማርተው ተገኝተዋል ሲሉ የሀገሪቱ የጦር ኃይሎች ምክትል ኤታ ማዦር ሹም ጄኔራል ብርሃኑ ጁላ ለቪኦኤ ገልጸዋል።
በዚህ ግርግር ጊዜ ጠመንጃ ሸጠው ሀብታም ለመሆን የሚንቀሳቀሱ ኃይሎች አሉ። እነሱ ከተለያየ የጎረቤት ሀገር ጠመንጃ ወደ ኢትዮጵያ እንዲገባ እያደረጉ ነው።
ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን ነው የምናልፈው። ኢትዮጵያ ውስጥ ያለውን ያለመረጋጋት አጋጣሚ በመጠቀም ራሳቸውን በገንዘብ ማበልጸግ የሚፈልጉ ሰዎች በጦር መሳሪያ ንግድ ላይ ተሰማርተው ተገኝተዋል ሲሉ የሀገሪቱ ጦር ኃይሎች ምክትል ኤታ ማዦር ሹም ጄኔራል ብርሃኑ ጁላ ለቪኦኤ ገልጸዋል። ይህ ሁኔታም በተለያየ ቦታ ህገወጥ የመሳሪያ ዝውውር እንዲኖር መንገድ ከፍቷል ብለዋል። ለሁለቱም ችግሮች መፍትሄ ለማግኘት መንግስታቸው እየሰራ መሆኑን የጦር አዛዡ ተናግረዋል። ጄኔራል ብርሃኑ በሀገሪቱ የጸጥታ ሁኔታ ላይ በዚህ ሳምንት ፓርላማው ፊት ቀርበው የሰጡትን ማብራሪያ፣ በሌላ በኩል ደግሞ በምዕራብ ኦሮሚያ በትግራይና በአማራ ክልሎች ውስጥና በመካከላቸውም ያለውን የጸጥታ ሁኔታ አስመልክቶ መስሪያ ቤታቸው ሰሞኑን ስለሚሰነዘሩበት ወቀሳዎች እንዲሁም ካለመረጋጋቱ ጋር ተያይዞ የአዲሱ ጠቅላይ ሚኒስትር አስተዳደር አገሪቱን መምራት አቅቶታል እየተባለ ስለሚወራው ጉዳይ ተጠይቀው ምላሽ ሰጥተዋል። በእነዚህ ጉዳዮች ላይ ጄኔራል ብርሃኑ ጁላን በትላንትናው ምሽት ነው ያነጋገርኳቸው። ቃለ ምልልሱን መሰረት በማድረግ ተከታዩን ሪፖርት ተጠናክሯል። ሰኞ ታህሳስ 30 2011 ዓ.ም የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታ ማዦር ሹም ጄኔራል ብርሃኑ ጁላ የሕዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡበት ወቅት ታጣቂዎች በምዕራብ ኦሮሚያ አደረሱት ስላሉት ጉዳት በዝርዝር ተናግረው ነበር። ታጣቂዎቹ መሳሪያውን ከየት ነው የሚያገኙት በሚል ከአሜሪካ ድምጽ ጥያቄ ቀርቦላቸዋል።
የመንግስት ፖሊስ ጣቢያ እየሰበሩ ከግምጃ ቤት ወስደዋል። ከእያንዳንዱ ሚሊሻ ላይ አስፈትተዋል። በየቤቱ እየገቡ ጠመንጃን አምጣ እያሉ አስፈትተውታል። ከ2000 በላይ ጠመንጃ ከዛ አስፈትተው ወስደዋል። በፊትም የተወሰነ ይኖራቸዋል። ገንዘብም ስላላቸው ይገዛሉ። ማለት የኮንትሮባንድ የጦር መሳሪያ ዝውውር ስላለ ይገዛሉ። ጠመንጃ ማግኘት ብዙ ከባድ አይደለም ለነሱ።
የህገ ወጥ የመሳሪያ ዝውውሩ በማን ነው የሚከናወነው ለሚለው ጥያቄ
ከለውጡ ጋር ተያይዞ በዚህ ግርግር ጊዜ ጠመንጃ ሸጠው ሀብታም ለመሆን የሚንቀሳቀሱ ኃይሎች አሉ። እነሱ ከተለያየ ጎረቤት ሀገር ጠመንጃ ወደ ኢትዮጵያ እንዲገባ እያደረጉ ነው።
ሀብታም ለመሆን ሲሉ በመሳሪያ ሽያጭ ተሰማሩ የተባሉት ሰዎች ኢትዮጵያውያን ናቸው?
በውጭ ሌሎች፣ በሀገር ውስጥ ኢትዮጵያውያን ናቸው።
ተይዘዋል? በቁጥጥር ስር የዋሉ አሉ?
ብዙ ናቸው። ፌዴራል ፖሊስ ነው የሚይዛቸው። ከፌዴራል ፖሊስ ጋር በጸጥታ ጉዳይ አብረን ስለምንሰራ ከዛ ባገኘነው መረጃ መሰረት በጣም በርካቶች ናቸው የተያዙ።
እስካሁን በዚህ ዝውውር የተሳተፉት ሰዎች ማንነት በግልጽ ይታወቃል ወይ? የፍርድ ሂደታቸውስ ምን ይመስላል? ጄኔራል ብርሃኑ ይህን ጉዳይ የፌዴራል ፖሊስን የሚመለከት ነው ብለውናል። በሌላ ዝግጅት እንከታተለዋለን። ይህንን የተባለውን ህገወጥ የመሳሪያ ዝውውር ለመከላከልስ ምን እየተደረገ ነው?
አሁን ለጊዜው የተሰራ ያለው ህገወጥ ትጥቅ ዝውውር በተገኘበት የሚያዝበትና ዳር ድንበሮቹ መውጫ መግቢያ በሮች ላይ ክትትል የማድረግ በመሀል ሀገር ላይ ባሉት ህጋዊ ኬላዎች የመቆጣጠር ስራ ነው እየተሰራ ያለው። በዋነኝነት ግን ባይዘው የኢትዮጵያ ችግር ብቻ አይደለም ይሄ። እዚህ ጎረቤት ሀገር አካባቢ ለምሳሌ ሶማሊያን ከወሰድሽ ጠንካራ መንግስት የለም። ደቡብ ሱዳን ከወሰድሽ ጠንካራ መንግስት የለም። እነዚህ ደግሞ መተላለፊያ ሆነዋል። የቀጠናው ወደ ችግር መግባት ለኢትዮጵያም ችግር እየፈጠረ ነው። የማስተካከል ስራ ለመስራት መንግስት እየሰራ ነው ያለው።
ምንድን ነው የሚሰራው? ምን እየተሰራ ነው?
አንደኛ የመሳሪያ አያያዝ ህግ የማውጣት ስራ መንግስት እየሰራ ነው። ማን ይታጠቃል፣ እንዴት ይታጠቃል የሚል ነገር መንግስትን ትኩረት ሰጥቶበት እየሰራ ነው።
መቼ ነው የሚወጣው? በውይይትስ ያደረገ ያለው አካል ማን ነው?
ይሄ የሚመለከተው ፌዴራል ፖሊስ ነው።
ጄኔራል ብርሃኑ ሌላው ለህዝብ ተወካዮች ምክር ቤት ባቀረቡት ሪፖርት ስለ ምዕራብ ኦሮሚያ ባስረዱበት ወቅት ታጣቂዎቹ የመከላከያ ዩኒፎርም እንዳላቸው አንስተው ነበር።
ራሳቸው ገለው መከላከያ ገደለ ይላሉ። የእኛ ሬንጀር ለብሰው ሰው ይገላሉ። ከዛ መከላከያ መጥተው እርምጃ ሲወስድ ሬንጀሩን አውልቁና ሲቪል አልብሰው ይኸው መከላከያ ሲቪል ገደለ ብለው መንገድ ላይ ይጥላሉ።
ይህንን ንግግራቸውን መሰረት በማድረግ ታጣቂዎቹ ዩኒፎርሙን ከየት አመጡት የሚል ጥያቄ ቀርቦላቸዋል ለጀኔራል ብርሃኑ።
ይሄ ሬንጀር በሁለት መንገድ የተገኘ ነው። አንዱ ይመረታል፣ በፋብሪካዎች ይመረታል። አገር ውስጥ ማለት ነው። ስለዚህ ይሄን ስራ መስራት ሲፈልገ ከዛ ሊገዛ ይችላል። አንድ ይሄ ነው። ሁለተኛ የሰራዊት አገልግሎት ጨርሶ ከሰራዊት የሚቀነሱ ሰዎች አሉ እና እነዚህ ሰዎች ሲቀነሱ ሬንጀር መልሶ አይባልም። የለበሱት ሬንጀር ይዘው ነው የሚሄዱ። ከሄዱ በኋላ ይሸጡታል እና ከዛ ነው የሚሰበስቡት። ይሄንን ግን እኛ ማስተካከል አለብን። እናስተካክለዋለን ለወደፊት። ቢያንስ ወደ ህዝቡ የገባ ሬንጀር እንዳይኖር አሰራሮች እያስተካከልን ነው። እናስተካክለዋለን። ፋብሪካዎችም ሬንጀር የሚያመርቱ ከሆነ ሬንጀር ለመንግስት ሰራዊት ካልሆነ በስተቀር ለሌላ አምርተው እንዳይሸጡ የሚያደርጉ አሰራሮችን መከተል ይኖርብናል። ትንሽ ተዝረክርኮ የቆየ ነገር አለ። በዛ መንገድ ነው የሚያገኙ።
በዚህ የመከላከያ ሚኒስቴር የ2011 ዓ.ም የግማሽ አመት የስራ ክንውን ሪፖርት ከመከላከያ ሚኒስትሯ አይሻ መሐመድ ጋር ቀርበው ማብራሪያ የሰጡት ምክትል ኢታማጆር ሹም ብርሃኑ ጁላ ሰፋ ያለ ጊዜ ወስደው ያብራሩት በምዕራብ ኦሮሚያ ታጣቂዎች በነዋሪዎች ላይ አደረሱት ያሉትን ጥቃት በዘረዘሩበት ክፍል ነው። በምዕራብ ኦሮሚያ ጭካኔና በደሎች ተፈጽመዋል ብለዋል። ምንድናቸው ተፈጸሙ ያሏቸው ጭካኔዎችና በደሎች በሚል ከአሜሪካ ድምጽ ተጠይቀዋል።
በደሎቹ ብዙ ናቸው። ሀብቱ ተዘርፈዋል። ያንዳንዱ ገበሬ በወር 1 ኩንታል እንዲሰጥ ይደረጋል። ደሃ ገበሬ በጣሳ እየሰፈረ እንዲሰጥ ይደረጋል። ትንሽ ገንዘብ ያላቸው ሰዎች ገንዘብ ኮታ ይሰጣቸውና ክፈሉ ይባላሉ። ትንታም ነው የሚባል ዛሬ መቶ ላይ ከወር ወይ 5 ሺ ክፈሉ ይባላል። ትንሽ የያዘ ባለሀብት ወደ ድህነት እንዲገባ የሚያደርግ ስራ ተሰርተዋል። ይህንን በተከታታይ ማዋጣት ማለት ወደ ድህነት መግባት ነው ያሉ ባለሀብቶች አካባቢውን ለቀው ወጥተዋል። እዚህ አዲስ አበባ ድረስ መጥተው የተቀመጡ አሉ። አካባቢውን መልቀቅ የማይችለው አርሶ አደር ግን የተጣለበትን ግብር እየገበረ ልጆቹን ለአመት ቀለብ ያስቀመጠው ጨርሷል። በብዙ ቦታ እንዳይሰራ ደግሞ ተደርጓል። መንገድ ተዘግቶበታል። ከተማ እንዳይንቀሳቀስ ተደርጓል። ከተሞች ንግድ አቁመዋል። ከመሀል ሀገር ወደዛ ቀጠና የሚገባ ሎጂስቲክስ እንዳይገባ ተደርጓል። ሰዎች ይታፈናሉ፣ ይታሰራሉ፣ አንደርግራውንድ ይታሰራሉ። ታስረው ውጭ ብሉ ጥሩ ነበር ይገረፋሉ። የተለያየ ምክንያት እየተፈጠረ የመንግስት ደጋፊ ነህ፣ የፌሌ ደጋፊ ነህ እየተባሉ ሶስት ሁሉ የተደረጉ አሉ። አንደርግራውንድ አስረዋቸው ሳያስለቀቃቸው ሁሉ አሉ። የሚሰሩ ስራ ለራሱ ግልጽ አይደለም።
ጀኔራል ብርሃኑ በቄለም ወለጋ፣ በምዕራብ ወለጋ፣ በምስራቅ ወለጋ እና በሆሮ ጉድሩ ወለጋ የጠቀሷቸው ችግሮች መፈጠራቸውን ተናግረዋል። በዚህ አካባቢ ያለውን የህብረተሰብ ክፍል ከታጣቂዎች እጅ ለማስለቀቅ መከላከያው ከመንግስት ግዳጅ ስለተሰጠው እርምጃ መውሰዱን ለህዝብ ተወካዮች ምክር ቤት ቀርበው አብራርተዋል። እርምጃው መወሰድ ከተጀመረ 1 ሳምንት መቆጠሩን እና በሚቀጥሉት ጥቂት ሳምንታት ውስጥ የጸጥታ ሁኔታ እንደሚስተካከልም ጠቁመዋል። ምን አይነት እርምጃ ነው የተወሰደው? በወሰዳችሁት እርምጃስ ምን አገኛችሁ? የሚል ጥያቄ ቀርቦላቸዋል።
መከላከያ የወሰደው አንደኛ የተዘጋ መንገድ ማስከፈት ነው። ሁለተኛ ህዝቡ ትላልቅ ከተሞች አሉ፣ መካከለኛ ከተሞች አሉ። እነዚህ ከተሞች ውስጥ ሁሉ ገብተው ነበር። ምክንያቱም መከላከያ እዛ አልነበረም። የክልል የጸጥታ ኃይል ነው እዛ የነበረው። የክልል የጸጥታ ኃይል ደግሞ አትተኩስ ተብሏል በመንግስት። ለምንድን ነው አትተኩስ የተባለው? በሰላም ግባና ታገል ስለተባለ አሁን አንዳንድ እንቅስቃሴዎችን በሚያደርግበት ጊዜ ቅድም የገለጽኩትን ጸረ ህዝብ ስራ በሚሰራበት ጊዜ ወደ ግጭት ከገባን ተጠርቶ ተመታ የሚባል ነገር ይፈጥራል በሚል መንግስት ከፍተኛ ትዕግስት ነው ያደረገው። ከሚገባ በላይ ነው የታገሰው። በመታገሱ ነው መንግስት መወቀስ ያለበት፣ ሊወቀስም ከሆነ ማለት ነው። ግን ደግሞ ሰዎቹን ማባበል፣ በሽማግሌ መጠየቅ፣ ይሄን ነገር አቁሙ ማለት፣ መሪዎቹን ጠርቶ ማነጋገር ላይ ተጠምዶ ብዙ ጊዜ ባክኗል። በዚህ ጊዜ ውስጥ ከፍተኛ ውድመት ነው ያደረሱ። ጥሩ የንግድ እንቅስቃሴ፣ የልማት እንቅስቃሴ የነበረበት ክልል ወደ ጨለማ ነው የተቀየረ እና አሁን የተደረገው ነገር ምንድን ነው? መስመሮቹን ማስከፈት፣ ከተሞቹ ስራቸውን እንዲሰሩ ማድረግ። ከከተማ ውስጥ ሰራዊቱ ሲገባ ሸሽቶ ነው የወጡት። ከወጡ በኋላ በየመንገዱ ላይ ደፈጣ ነው ያደረጉት። ደፈጣውን በማክሸፍ እጅ የሚሰጡትን እጅ እንዲሰጡ፣ ከቤተሰብ በግድ የተወሰዱ ወይም ስታለው የተወሰዱትን ቤተሰብ እንዲመልሳቸው በማድረግ በጣም በርካታ የእነሱ አባሎች በቁጥጥር ስር ውለዋል። ደፈጣ አድርገው ሰራዊታችን ላይ ተኩስ የከፈቱት ደግሞ እርምጃ ተወስዶባቸዋል። ይሄን ያህል ከመከላከያ ሰራዊት ፊት ቆሞ ለመዋጋት የሚያስችል ቁመናም ብቃትም የላቸውም። እኛ እንዳውም ምንድን ነው ጥንቃቄ እያደረግን ያለ ነው። አንደኛ ህዝቡ ውስጥ ሆነው ተኩሰው እኛም የተኩስ መልስ ሰጥተን በመሀል ህዝቡ እንዳይጎዳ በሚያደርግ አኳኋን ከህዝቡ ነቅለው እንዲወጡ ነው ያደረግነው። ነቅለው ወጥቶ አሁን ወደ ጫካ ነው አፈግፍገው ያሉት። እነሱንም ቢሆን እኛ የመግደል አላማ የለንም። በዛ መንገድ የሚሳካ ምንም ነገር እንደሌለ አውቀው የህግ በላይነት ተከብሮ እነሱም በተቀመጠው አቅጣጫ መሰረት ወደ ሰላማዊ ኑሮ እንዲመለሱ ነው ጥረት እያደረግን ያለ ነው። ይሄ ማለት ግን በራሳቸው ተነሳሽነት በሰራዊታችን ላይ እርምጃ ለመውሰድ የተንቀሳቀሱትን እርምጃ እንወስዳለን። በዚህ አድርገን አሁን አብዛኛው አካባቢ ላይ ስር ሰደው የነበረና ህዝቡ ላይ ተጭነው ህዝቡን አስፈራርተው ጸጥ ለጥ ብሎ እነሱ የሚሉትን ብቻ እየሰራ የነበረ ህዝብ ነጻ የወጣበትና አሁን ህዝቡ ፎይታ ያገኘበት ሁኔታ ነው ያለው።
በዚህ ሳምንት ከኢትዮጵያ መከላከያ ሰራዊት ጋር በተያያዘ በሶስት የተለያዩ ክልሎች ሶስት የተለያዩ ጉዳዮች አጋጥመዋል። አንደኛው ጀነራሉ ቀደም ሲል ያብራሩት በምዕራብና በምስራቅ ኦሮሚያ የኦሮሞ ነጻነት ግንባር ታጣቂዎች ናቸው በተባሉ ታጣቂዎች ላይ ተወሰደ የተባለው እርምጃ፣ በትግራይ ክልል ከሽሬ እንደስላሴ አካባቢ ለመውጣት የሞከሩ የመከላከያ ሰራዊት መኪኖች ላይ ወጣቶች ላደረጉት ክልከላ የወሰደው እርምጃ፣ በምዕራብ ጎንደር ገንደውሃና ኮኬት ላይ የወሰደው እርምጃ የተለያየ ነው በሚል ወቀሳ እየቀረበበት ይገኛል። በኦሮሚያ በኩል ኦነግ ንጹሃን እየተገደሉ እንደሆነ በመግለጽ ተቃውሞ አሰምቷል። የአሜሪካ ድምጽ ያነጋገራቸው ቤተሰቦች የተገደሉባቸውም እንዲሁ አቤቱታ አቅርበዋል። በአማራ ክልልም የቀረበው ጥያቄ መኪኖቹ ቆመው ይፈተሹ የሚል ሆኖ ሳለ ጉዳዩን በትዕግስት ማየት ሲገባው ተኩስ ከፍቶ ግድያ ፈጽመዋል የሚል ነው። በትግራይ ክልል ወጣቶች መኪኖቹን ሲያስቆሙ ያሳየውን ትዕግስት አላሳየም በሚልም እየተወቀሰ ነው። መከላከያ ሲታገስና እርምጃ ሲወስድ ያዳላ ነው በሚለው በዚህ አጠቃላይ ወቀሳ ላይ ጄኔራል ብርሃኑ ምላሽ እንዲሰጡ ተጠይቀዋል።
መከላከያው ከሁሉም ብሔር ብሔረሰቦች የወጣ ነው። አሁን ከሪፎርሙ በኋላ ተዋጽኦም የተስተካከለ ነው። የኔ አይደለም የሚለው ህዝብ የለውም። ሁሉም ህዝብ የሱ ነው። አሁን አማራ ላይ እርምጃ ወስዷል የተባለው ትክክል አይደለም። አማራ ላይ የወሰድነው እርምጃ የለም። ኦሮሞ ህዝብ ላይ የወሰድነው እርምጃ የለም። ሽፍታ ላይ እርምጃ ወስደናል። ኦሮሚያ ካነሳን የታጠቀ የተደራጀ ጫካ የሚኖር የመንግስት መዋቅር አፈራርሶ ከተማ የገባ ኃይል ላይ እርምጃ ወስደናል። ይሄ የህግ የበላይነት ነው። አማራ ላይ ደግሞ ታጥቆ የሚንቀሳቀስ ኃይል የለም። ግን እዛም እዚህም ትጥቅ ያላቸው የተደራጁ ከቅማንት ጉዳይ ጋር በተያያዘ ከቅማንትም ከአማራም የተደራጁ እርስ በራሳቸው የሚጋጩ አሉ። እነሱን የመገላገል ስራ ነው እየሰራ ነው ያለ ነው እንጂ አማራ ክልል ላይ የምንወስደው እርምጃ የለም። ቅማንት ላይ የምንወስደው እርምጃ የለም። አማራ ላይ የምንወስደው እርምጃ የለም። የወሰድነውም የለም። ትክክል አይደለም። ራሱ ኢንፎርሜሽኑ ትግራይ ክልል ላይ ለምን እርምጃ አትወስዱም? ሌላውም ላይ አልወሰንም። ትግራይ ላይ ለምን እንወስዳለን? ትግራይ ላይ ደግሞ እነዚህ የሰራዊት ተሽከርካሪዎችን ያገቱ ሰዎች ታጥቀው ተዋግተው አይደለም፣ ወጣቶች ናቸው የወጡት። ወጣቶቹን ጨርስ ወጣቶች ናቸው። ባዶ እጃቸውን ነው በቪዲዮ ማየተሻል። እነሱ ላይ ተኩሶ ነው እየተባለ ያለው። እነሱ ላይ ተኩሶ እነሱን ገሎ ረግጦ ከማለፍ እነሱን አሳምኖ ማለፍ ይመረጣል። ለሀገሪቷ ሰላምም እሱ ይመረጣል። አማራ ላይም እኮ ወጣቱ ወጥቶ በዛ አይነት አፕሮች ሰራዊቱን ያስቆመ የለም እንጂ ቢኖር አንመታም። ለምን እንመታለን? ስለዚህ አማራ ላይ መከላከያ መሄድ የለበትም ብሎ የወጣ ወጣት ባዶ እጁን ያለ የተገደለ የለም። ሁለተኛ ኦሮሚያ ላይ የተገደለ ህዝብ የለም። የተገደለ ሽፍታ ግን አለ። አማራ ክልልም ሽፍታ ካለ የታጠቀ ታጥቆ ሰራዊቱን በተኩስ የሚያስቆም ካለ እርምጃ ይወሰዳል። ትግራይም እንደዛ ካለ እርምጃ ይወሰዳል። የትግራይ ሁኔታ ሌላ ነው። የኦሮሚያ ሁኔታ ሌላ ነው። የአማራ ደግሞ እርስ በርስ ግጭት ነው እና እዛ ያለው ሰራዊት ይህ እርስ በርስ ግጭት ለማስቆም የተሰማራ ነው እንጂ አማራ የህዝብ አመፅ ተነስቶ ወይም መንገድ የሚዘጋ ወጣት ተነስቶ የተላከ ሰራዊት።
በሀገሪቱ አብዛኛውን ቦታ ቀደም ሲል የተነሱት ጉዳዮችን ጨምሮ ከወሰን ጋር የተያያዙና ሌሎች ግጭቶች ተበራክተዋል። እነዚህ ጉዳዮች አዲሱን የጠቅላይ ሚኒስትር አብይ አህመድን አስተዳደር አገሪቱን መምራት እያቃታቸው ለመሄዱ ምልክት ነው ሲሉ አንዳንዶች በማህበራዊ ሚዲያ ላይ አስተያየት ይሰጣሉ። በዚህ አስተያየት ላይ ምክትል ኢታማዦር ሹሙ ምላሽ እንዲሰጡ ተጠይቀዋል።
እነዚህ እዛም እዚህም የሚነሱ የወሰን ግጭቶች ይሁን የማንነት ጥያቄዎች ይሁን የተለያየ ጥያቄ ያላቸው አካሎች የሚነሳለው ጥያቄ ዶክተር አብይ ወደ ስልጣን ከመጣ በኋላ የነበሩ አይደሉ። ለምሳሌ የኦሮሚያና የሶማሌ ግጭት ዶክተር አብይ ከመጣ በኋላ አይደለም። የወልቃይትና የራያ ዶክተር አብይ ከመጣ በኋላ አይደለም። የቤንሻንጉልና ኦሮሚያ ዶክተር አብይ ከመጣ በኋላ አይደለም። አብዛኛዎቹ ችግሮች የቆዩ ኃይል የታፈኑ መልስ ያላገኙ ናቸው። ለውጥ ሲመጣ ዴሞክራሲ መጣ ሲባል ሁሉም ዜጋ እኩል ነው፣ ሁሉም ዜጋ በሀገሪቱ ፖለቲካ በሀገሪቱ ኢኮኖሚ የመሳተፍ መብት አለው ተብሎ ሲፈቀድ እነዛ በታፍኖ የነበሩ ጥያቄዎች ናቸው የፈነዱት እንጂ አዲስ አብይ በመምጣቱ የመጣ አብይ ባስቀመጠው አቅጣጫ የመጣ ግጭት የለም። ይሄ ግልጽ መሆን አለበት። አሁን ለምን ተባባሱ የሚለው ነገር ትክክል ነው። የተባባሱት የታፈነ ጥያቄ ዲሞክራሲ መጣ ሲባል እንፈታዋለን ሲባል አሁኑኑ ካልተፈታ በሚል ትግስት በማጣት የተባባሱ ናቸው። እሱ ብቻም ሳይሆን እነዚህ ግጭቶች እንዲባባሱ የሚፈልግ ኃይልም አለ። እኛ ነበርን ትክክል፣ አሁን የመጣው መንግስት ትክክል አይደለም፣ እኛ ጸጥ ለጥ አድርገነው ነበር፣ አሁን ለቀከው የሚሉ ኃይሎችም አሉ። ስለዚህ የእነዚህ ኃይሎች መፈክር ነው እየተስተጋባለው ትክክል አይደለም። መጀመሪያ መፍታት ነበረባቸው። ቀደም ሲል ስልጣን ላይ የነበሩ ሰዎች መፍታት የነበረባቸው ናቸው። የሶማሌ እና የኦሮሚያ ክልል ድሮ ነው መፍታት የነበረበት። የሞያሌ ግጭት ድሮ ነው መፍታት የነበረበት። የዛሬ 5-6 ዓመት የነበረ ችግር ነው። የቅማንትና ወልቃይት ጥያቄ የነበረው ዛሬ አይደለም፣ በጣም ብዙ ዓመት አድርጓል። ይሄ አሁን ለምን ተባባሰ ከሆነ ዴሞክራሲያዊ መንግስት መጥቷል፣ አሁን ጥያቄያችን መፈታት አለበት፣ እንዲፈታ ደግሞ መጮህ አለብን፣ መቆጣት አለብን የሚሉ የእግሮቹ አፈታት መንገድ ያልተረዱ ኃይሎች አሉ። ለእነዚህ ኃይሎች ደግሞ የሚያባብስ ኃይል አለ እና በዚህ ምክንያት የመጣ ነው። ሌላው ዶክተር አብይ ጸጥ ለጥ አድርጎ በጠመንጃ ጥያቄ እንዳታነሱ እንዲል ነው እንደሚፈለገው። እንደዛማ ከሆነ ወደ ነበረበት ተመለሰ ማለት ነው። አሁን ትዕግስት ማጣት የዶክተሩን ትዕግስት ደግሞ ሌሎች እንደ ድክመት እየወሰዱት ለራሳቸው የፖለቲካ ፍጆታ እየተጠቀሙበት ነው። በዚህ መታየት አለበት። የመከላከያ ሰራዊት ጥንካሬው በልጧል፣ በፊት ከነበረውም በልጧል። የሰራዊት ጥንካሬ በምንድን ነው የሚመዘነው? የሰራዊት ጥንካሬ በህዝብ ድጋፍ ነው የሚመዘነው። ድሮ ሰራዊቱ ይወቀስ ነበር በሚወስዳቸው እርምጃዎች፣ ምክንያቱም ሁሉንም ጥያቄዎች እና አመጾች በኃይል ለማፈን የነበረው አመራር ያሰማራ ስለነበረ ህዝቡ ሰራዊቱን አይወድም። ህዝብ የማይወደው ሰራዊት ጠንካራ አይደለም። ህዝብ የሚወደው ሰራዊት ነው አሁን የተፈጠረው። ህዝቡ ይምጣልኝ፣ ችግሬን መከላከያ ነው የሚፈታው የሚል ሰራዊት ነው የተፈጠረው። የተፈጠረው ማለት ሪፎርም ሰርተናል፣ በዚህ ሪፎርም ብዙ የነበሩ ጉድለቶችን በሚያርም አይነት አኳን ሰራዊቱ እንደገና እንዲደራጅ እንደገና ሪኦሬንት እንዲሆን ተደርጓል። በዚህ ምክንያትም ሰራዊቱ ከመቼውም የበለጠ ተጠናክሯል። ለምን ሰራዊቱ አያፍናቸውም? እነዚህ ከሆነ ትክክል አይደለም፣ ለውጡ እንደዛ አይደለም የሚለው በውይይት ይፈታ፣ ችግሮች የወሰን ግጭቶች በውይይት ይፈቱ፣ የማንነት ጥያቄዎች በውይይት በህገ መንግስቱ ይፈቱ፣ እነዚህ ችግሮች ለመፍታት የሚያስችሉ ተቋማት ይገንቡ። ከዛ በኋላ ሁሉም በየፊናው በየተራው በየጊዜው ይስተናገዳል። እስከዛ መገዳደል አያስፈልግም፣ አመፃ አያስፈልግም የሚል ነገር ነው ያለው። አሁን እንደዛ አይነት ነገር ጥሰው የሚፈጠሩ ግጭቶችን ደግሞ በመግደል ማቆም ትክክል አይደለም የሚል አቋም ያለው መንግስት ነው የአብይ መንግስት።
በጣም አመሰግናለሁ ለሰጡኝ ሰፋ ያለ ማብራሪያ። እግዜር ይስጥልኝ። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን። ወደ ተከታዩ ዘገባችን እናልፋለን። ክልላዊና ብሔር ተኮር ሚዲያ ለአገር ስጋትና እድል ነው ተባለ። መንግስትና ሚዲያ አሁን ያለውን መልካም አጋጣሚ በአግባቡ እንዲጠቀሙበትም ጥሪ ቀርበዋል። እነዚህ ሀሳቦች የተነሱት የኢትዮጵያ ሚዲያ ኃላፊነቱና ነጻነቱ መንገዱን ማን ይደልድለው በሚል ርዕስ በተካሄደ ውይይት ነው። ውይይቱን የተከታተለው ግርማቸው ከበደ ተከታዩን ዘገባ ልኮልናል።
በኢትዮጵያ ሳይንስ አካዳሚ አዘጋጅነት በተካሄደው ውይይት የመነሻ ሀሳብ ያቀረቡት የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህሩ ረዳት ፕሮፌሰር ጌታቸው ድንቁ ህብረተሰቡ ከጋዜጠኝነት ስለሚጠብቃቸው ኃላፊነት ማብራሪያ ሰጥቷል። ዜጎችን ማገልገል ተቀዳሚ ዓላማ ያደረገ፣ ሀቅን ሳያዛባ የሚያቀርብ፣ ሚዛናዊ የሆነ የመረጃ ትክክለኝነትን የሚያረጋግጥ ጋዜጠኝነትን ህብረተሰቡ እንደሚጠብቅ የተናገሩት መምህሩ ሚዲያው ከዚህ ያለፈ ኃላፊነት እንዳለበትም አሳስበዋል።
ህብረተሰብ ችግር በገጠመው ጊዜ ወደ ክፋት መንገድ ከሚገፋፋው ስሜታዊው ከሚያደርገው ይልቅ ሊደርስ ያለውን ችግር የሚቀርፍለትንም እንዲሆን ጋዜጠኝነትን ይጠብቃል። ከዛም ባሻገር ደግሞ በዴሞክራሲ ስርዓት ውስጥ የሙግት መድረክ ሆኖ የተለያዩ ሀሳቦች የሚንሸራሸሩበት እንዲሆኑም ይጠብቃል። ከዛም ባለፈ ደግሞ የተለያየ ፍላጎት ካላቸውና አንዳንዴም ጉልበተኛ ከሆኑ አካላት እንዲጠብቀውም ህብረተሰቡ ጋዜጠኝነትን ይጠብቅበታል።
የማህበረሰባዊ ኃላፊነት ባህል በጋዜጠኝነት ውስጥ እንዲዳብር ህብረተሰብ ይጠብቃል። ነጻ ያልሆነና ማህበረሰባዊ ኃላፊነትን የማይወጣ ሚዲያ አደጋው ይከፋ እንደሚሆንም ተናግሯል።
ታዳጊ ዲሞክራሲ ስር እንዳይሰድና ለሚዛናዊነት መቀጨጭም ምክንያት ይሆናል። ያልዳበረና ያልበሰለ ጋዜጠኝነት ጽንፍ የረገጠ የሚዲያ አሰራር በመፍጠር የሐሳብ ብዝሃነት ይጋፋል። የፖለቲካ ኢኮኖሚ ንቃቱ የተጓደለ ህብረተሰብ ይፈጠራል። እንዲህ አይነት ህብረተሰብ ደግሞ ሲፈጠር መልሶ ለጭቆና ምቹ ሆኖ ይገኛል። በተለይ ህብረ ብሔራዊ በሆነች ኢትዮጵያ ማብቂያ ወደሌለው የእርስ በርስ ጦርነት ሊያስገባ ይችላል።
የኢትዮጵያን የሚዲያ ታሪክ በውፍ በረር የቃኙት የጋዜጠኝነት መምህሩ ከ1983 ዓ.ም እስከ 1984 ዓ.ም ድረስ ሚዲያው የጫጉላ ጊዜ ላይ ነበር። አሁን ያለንበትን ጊዜ ለመግለጽ ጠንካራ ድምዳሜ ላይ ለመድረስ ቢያስቸግርም ተመሳሳይ የሽግግር ወቅት ላይ እንደሚገኝ መገመት እንደሚቻል በተለይ ለአሜሪካ ድምፅ ተናግረዋል።
ምንድነው በአጠቃላይ ያው መልካም ነው የሚል ከፈት ብሏል የሚል ነገር አለ። ከይዘቶችም አንጻር ከአቀራረብም አንጻር ስናይ ቻላሉ ነገሮች እየታዩ ነው። ስለዚህ ይሄ ምን ያክል ይቀጥላል የሚለውን ካሁኑ መናገር ስለማይቻል የጫጉላ ጊዜ ነው ብሎ ሌላ የጫጉላ ጊዜ ነው ብሎ ማሰብ ይቻላል።
በውይይቱ ተሳታፊ የነበሩት የአዲስ አበባ ዩኒቨርሲቲ ጋዜጠኝነትና ኮሙኒኬሽን ትምህርት ቤት መምህር ዳግማ ፎርቅ አሁን ሚዲያው የጫጉላ ጊዜ ላይ ይገኛል ለማለት የሚና ለውጥ ያደርጋል ወይም አያደርግም የሚለውን ጊዜ ሰጥቶ ማየት እንደሚያስፈልግ ያምናሉ። ሆኖም በፖለቲካ ለውጥ ወቅት የሚታዩ ድክመቶች ሚዲያው ያጋጠመው እንደሆነ ይናገራሉ።
እንደዚህ አይነት የጫጉላ ጊዜ ብዙ ድምጾች ስለሚከፈቱ በተለይ በፖለቲካ ለውጥ ውስጥ ድምጻችን ሊሰማ ይገባል ብለው የሚያስቡ የማህበረሰብ ክፍሎች ስለሚኖሩ እነሱን እንወክላለን የሚሉ ሚዲያ የሚከፍቱ ግለሰቦችና ድርጅቶች ይመጣሉ። እነሱ ደግሞ በስራቸው ላይ የዛን ማህበረሰብ ውክልና ብቻ ይዘናል ብለው ስለሚያስቡ እንደ አጠቃላይ የማህበረሰብ ድምጽን ከማስተጋባትና የጋዜጠኝነት መርሆችን ከመጠበቅ ባለፈ ባፈነገጠ መልኩ በደንብ የአቀንቃኝነት ሚና ነው የሚኖራቸው። አሁን እየሆነ ያለውን ብንመለከተው የብሔር ተኮር ሚዲያዎች በደንብ እየተስፋፉ መጥተዋል። የነበሩት ሚዲያዎች ደግሞ በክልል መንግስታት የተደራጁ ሚዲያዎችም ወደ ብሔር ሚዲያነት እየተቀየሩ ነው፣ ትራንስፎርም እያደረጉ ነው። ይሄ አይነት ችግር አለ። ስለዚህ በዚህ መሀል የጋዜጠኝነት መርሆች ይጣሳሉ። አጠቃላይ እንደ ሀገር የሌሎች ቡድኖች የሌሎች ብሔሮች ድምጽ መሰማት ሲኖርባቸው እየተረሱ ይሄዳሉ። ስለዚህ የፖለቲካ ለውጡም አቅጣጫውን ሊስት ይችላል ማለት ነው። ብሔር ተኮር የሆኑ ሚዲያዎች እያደጉ መጥተዋል ያልኩት እነዛን የብሔር ተኮር ሚዲያዎች የከፈቷቸውና በባለቤትነት እያስተዳደሯቸው ያሉት ዋና ልምዳቸውም በትምህርት ዝግጅታቸውም በምንም ብታስበው ጋዜጠኞች አይደሉም፣ በአቀንቃኝነት የቆዩ አክቲቪስት የነበሩ ናቸው። ቀጥታ ወደ ሚዲያ ስራ ሲገቡ ስለ ጋዜጠኝነት ስነ ምግባር አያውቁም፣ ስለ ጋዜጠኝነት የሙያ ደረጃዎች አያውቁም። ስራዎቻቸው በሙሉ የሚቃኙት በአቀንቃኝነት መርሆችና በአቀንቃኝነት ልምድ ነው የሚሆነው። ያ ሲሆን ቅድም እንዳልኩት ለምሳሌ በአንድ ጉዳይ ላይ አዘጋገባቸው የሚሆነው ያ እወክለዋለሁ፣ ችግሩ እንዲፈታለት እፈልጋለሁ የሚሉትን አካል ጉዳይ ማቀንቀን ብቻ ነው የሚሆነው። በጋዜጠኝነት ደግሞ ሚዛንን መጠበቅ፣ ሀቀኛ መሆን፣ ትክክለኝነትን ማረጋገጥ፣ ለሁለት አካላት እኩል የሆነ እድል መስጠት የሚባሉ መርሆችን ይጥሳል ይሄ በመሰረታዊነት። ስለዚህ ሞር የአቀንቃኝነት ስራ ነው የሚሰሩት። ምናልባት በህግ ጋዜጣ ከፍቶ የአቀንቃኝነት ሚናን መወጣት ክልክል ላይሆን ይችላል። በጋዜጠኝነት የሙያ ደረጃ ስንቃኘው ግን የምንፈልገውን አይነት የዲሞክራሲ ስርዓትና የሚዲያ ባህል፣ ዲሞክራሲያዊ የሚዲያ ባህል ለመገንባት ግን አያስችልም። ለዛ ነው አሁንም የአጠቃላይ የኢትዮጵያን ማህበረሰብ ድምፅ አለማስተጋባት፣ አርእስቶችን በጣም ሰንሴሽናላይዝ ማድረግ፣ ማጮህ የሚታዩት አላማቸው የዛን ቡድን ሀሳብ ብቻ ማቀንቀን ስለሆነም ጭምር ነው እና በጣም አስቸጋሪ ነው።
ረዳት ፕሮፌሰር ጌታቸው ግን ብሔር ተኮር ሚዲያዎች ስጋት እንደሚፈጥሩ ሁሉ መልካም እድልን ይዘው ይመጣሉ ብለዋል። ከውይይቱ በኋላ ለአሜሪካ ድምፅ በሰጡት አስተያየት
ምንድን ነው እንደ እድሉ ከተደራሽነት አንጻር ብዙ የህብረተሰብ ክፍሎች በሚረዱት ቋንቋ ስለ አካባቢያቸው በሆነ ነገር ላይ ትኩረት የሚያደርግ ይዘትን የሚያመነጩ ሚዲያዎች ብዙ አልነበሩም። በማዕከል አካባቢ የተወሰኑ እነሱም ደግሞ በማዕከል ላይ የተወሰኑ ተደራሽነታቸው ሊሚትድ የነበሩ ነበሩ። ስለዚህ ይሄ ወደ ሁሉም የሀገሪቷ ክፍሎች የሚዲያ ስርጭት መድረሱ በጎ ነው። ሰው በሚገነዘበው ቋንቋ ሚዲያን ማግኘት መጀመሩ በጎ ነው። የሚመለከተው ጉዳይ ላይ የሚያሳትፈው ነገር ላይ ሚዲያን ፕሮዳክት ማግኘቱ በጎ ነው። ነገር ግን አዘጋገቡ ላይ በተለይ እኛ ሀገር አሁን እንግዲህ የክልል አደረጃጀት ስላለ ይሄ የክልል አደረጃጀት ደግሞ መሰረት ያደረገው የጎሳን ብሔርን ብሔረሰብን ስለሆነ ይሄ ሚዲያው እሱን መስመር ተከትሎ ከሄደ እና ፍሬም በሚያደርግበት ጊዜ መልእክቶቹን በሚቀርጽበት ጊዜ ለዛ ላቋቋመው ክልል ወገንተኝነቱን በተደጋጋሚና በግልጽ የሚያሳይ ከሆነ አገራዊ የሆነውን የጋራ የሆነው ራዕይ ለማራመድ ይቸገራል ወይም ሁለቱ ነገሮች ይጋጩበታል። እና ይሄ ደግሞ ሄዶ ሁሉም በየጓዳው የራሱን ነገር የማድረግና ለአንድ ሀገር ግንባታ አብሮ የመኖር ነገር አስተዋጽኦ የሚጠበቅበትን ያክል ሳይደርግ ይቀራል ብቻ አይደለም፣ እናልባትም ወደ ግጭትም ሁሉ ሊያመራ ይችል ይሆናል። ሚዲያውን ተከትሎ ህብረተሰቡ እሱን እየሰማ ሜድ ከሆነና ሚዲያው ደግሞ ባልተፈለገ መልኩ ስሜት ላይ አትኩሮ የሚዘግብ ከሆነ አደጋም እንዳለው እገነዘባለሁ።
ሚዲያው ከ1983 ዓመተ ምህረት ከነበረበት ንጻነት ከመይታይበት የጫጉላ ጊዜ በተለያዩ ምክንያቶች ወጥቶ ወገንተኝነት የሚታይበት ዘመን ውስጥ ገብቶ እንደነበርም ረዳት ፕሮፌሰር ጌታቸው በውይይቱ አብራርተዋል። ነገር ግን አሁን በፖለቲካ ለውጡ ሚዲያው ያገኘውን እድል በድጋሚ እንደማያጣው ተስፋ እንደሚያደርጉም ለአሜሪካ ድምጽ ተናግረዋል።
ተስፋው ደግሞ በፖለቲካል ኢኮኖሚውም በብዙ አካባቢዎች በሚደረጉ ለውጦች የታቀፈ ስለሆነ ከዴሞክራሲው አንጻር በመታይበት ጊዜ ምዳሩ የሰፋ ስለሆነ ሚዲያና ዴሞክራሲ ደግሞ በጣም ተቀራራቢ ስለሆኑ ይሄ በምዳሩ መስፋት ለሚዲያውም ያመጣው ተስፋ ከዚህ ቀደም እንደነበሩት ብልጭ ብሎ እንደሚጠፋ አይመስለኝም። ሳስበው ቀጣይነት ያለው ይሆናል። ይሄን እድል ለናጣውም አይገባም። ማለት መንግስት እንደሱ አይነት ፍላጎትም ቢያሳይ ህብረተሰብ የተማረው በቂ ትምህርት ስላለ እስከዛሬ ያንን መፍቀድ የለበትም ብዬ ነው እምለው። መጠየቅ እንዲሆን ጫና ማሳደር ሁሉ ይተበቀብናል። ወደኋላ የማፈግፈግም ልክት ካሳየ መንግስት ከስተቶቹ የተማረው ሚዲያውም ጭምር ይመስለኛል በስሏል።
የጋዜጠኝነት መምህሩ አቶ ዳግም ደግሞ ወዳለፈው ዘመን ላለመመለስ ሚዲያው ከፍተኛ ኃላፊነት አለበት ይላሉ።
እንግዲህ አንድም ጋዜጠኞቹ የሙያ ስነ ምግባራቸውን ሳይጠብቁ እየሄዱ ለመንግስት አፈና እንደ ምክንያት ከሆኑ እንደ ሰበብ ከሆኑ ይሄንን እድል እናጣው እንችላለን። ግን እነሱ ሰበብ እንኳን ሳይሆኑ መንግስት የባህሪ ለውጥ አምጥቶ ሚዲያው እኔን በመተቸቱ ምክንያት የፖለቲካ ቅቡልነት አጣለው ብሎ ካሰበ መልሶ እንደቀደሙት ሁለት መንግስታት ሁሉ ሚዲያውን ሊገድበው ይችላል ማለት ነው። ይሄ ያሰጋል።
በውይይቱ መነሻ ሐሳብ ላቀረቡት ረዳት ፕሮፌሰር ጌታቸው ድንቁ ደግሞ ሚዲያው ወደፊት በመራመድ ማህበራዊ ኃላፊነቱን እንዲወጣ መንገዱን የሚያደላድሉት መንግስት፣ ራሱ ሚዲያው፣ ህብረተሰቡና የጋዜጠኝነት ትምህርት ቤቶች ናቸው። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ሞክቢል ያበሮ ፕሮግራማችንን ሲያቀናብርልን ነበር። በተከታዩ ዜማ እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኛለን።